the voice of America. የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሆኖ ከቦታ ቦታ የመዘዋወር ህጋዊ መንገድ ከሀገር የመውጣትና ቪዛ የማግኘት መብት የታገደባቸው በመሆኑ ነው።
የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ኮሚሽን ልዩ መርማሪ ሺላ ኪታሩስ የተናገሩትን ነው የጠቀስ ነው። በተባበሩት መንግስታት ድርጅት የኤርትራው አምባሳደር ግርማ አስመሮምም እዚያው መልስ ሰጥተዋል።
The report is full of fabricated and unrealistic information that defy the UN Charter, principles of equality.
ሪፖርቱ በሙሉ በሐሰት ላይ የተመሰረተና ከእውነት የራቀ ፈጠራ ሲሆን የተባበሩት መንግስታት ድርጅትን ቻርተርና የእኩልነት መብትም የጣሰ ነው።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ሐሙስ ጥቅምት 18 ቀን 2008 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ግን ዜና ይሰማል።
በቦትስዋና በቅርቡ የዓለም እግር ኳስ ዋንጫ ማጣሪያ ግጥሚያቸውን ካደረጉ በኋላ በሀገሯ ከለላ ለጠየቁት 10 የኤርትራ ተጫዋቾች የጥገኝነት መብት መፍቀዷን ጠበቃቸው ዛሬ አስታውቀዋል። ስፖርተኞቹ ጥቅምት 2 ቀን 2008 ዓ.ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ ሀገራቸው በሚወስዳቸው አውሮፕላን ላይ አንሳፈርም ብለው ከለላ የጠየቁት። የቦትስዋና መንግሥትን እናመሰግናለን። የተደረሰው ውሳኔ የሚያሳየውም በቦትስዋና ሕግና ሥርዓት እንደሚከበርና የፍትሕ ሂደቱም እንደሚሠራ ነው ሲሉ በፕሪቶሪያ የኤርትራ የዲሞክራሲና ሰብአዊ መብቶች እንቅስቃሴ አባል የሆኑት የስፖርተኞቹ ጠበቃ አቶ ኢያሱ ሀተማርያም ተናግረዋል። እንቅስቃሴው ለሕጋዊ አገልግሎት ክፍያ የሚውል ገንዘብም ያሰባስባል። የኤርትራ እግር ኳስ ተጫዋቾች ከዚህ ቀደምም እንደ አውሮፓውያን ዘመን አቆጣጠር በ2009 በኬንያ፣ በ2011 በታንዛኒያና በ2012 በዩጋንዳ መቅረታቸው ተነግሯል። የተባበሩት መንግስታት ድርጅት ለአንድ ዓመት ምርመራ ካካሄደ በኋላ በኤርትራ እንደ ባርነት የሚቆጠር አያያዝና ሰቆቃ በስፋት ይዘወተራል ብሏል። የዓለሙ ድርጅት ምርመራ በተጨማሪም ኤርትራ ዜጎቿ ላልተወሰነ ጊዜ በሚቆይ የብሔራዊ ውትድርና አገልግሎት ታሰማራለች፣ ለማምለጥ የሚሞክሩትንም ገድላለች ይላል። የኤርትራ ውጭ ጉዳይ ሚኒስቴር ለቀረቡበት ክሶች በትክክል ለየትኛው መሆኑን ሳያመለክት የዓለሙን ድርጅት ሪፖርት በአጠቃላይ ውድቅ አድርጓል።
የታንዛኒያ የምርጫ ኮሚሽን የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ የፕሬዝዳንታውን ምርጫ እንዳሸነፉ አስታውቋል። ማጉፉሊ ዋናውን ተወዳዳሪያቸው ኤድዋርድ ለዋሳን 58-40 ከመቶ ማሸነፋቸውን የምርጫው ኮሚሽን ዛሬ አስታውቋል። ለዋሳ በበኩላቸው ባለፈው እሁድ የተካሄደው ምርጫ ተጭበርብሯል በሚል ክስ የዛሬው ውጤት ከመታወቁ አስቀድመው ኦፊሴላዊውን ውጤት አልቀበልም ብለው ነበር። ዛሬም ውጤቱን አልቀበልም በማለት የምርጫው ኮሚሽን የታንዛኒያ ዜጎችን ዲሞክራሲያዊ መብት ለመዝረፍ እየሞከረ ነው ሲሉ መንቀፋቸውን አዣንስ ፍራንስ ፕሬስ የተባለው የዜና አገልግሎት ጠቅሷል። በሌላ ዜና ደግሞ ታንዛኒያ ያለው የዩናይትድ ስቴትስ ኤምባሲ ዛንዚባር የፕሬዝዳንታዊ ምርጫ ውጤት መሰረዟ እጅግ እንዳሳሰበው ገልጿል። ከፊል ራስ ገዝ የሆነችው ዛንዚባር የራሷ የሆነ አስተዳደር አላት። ይሁንና በዛንዚባር የተሰጠው ድምፅ ባለፈው እሁድ በተካሄደው የሀገሪቱ ብሔራዊ ምርጫ ውስጥ ቦታ አለው። የዩናይትድ ስቴትስ ኤምባሲ ትላንት ሲናገር ዛንዚባር የወሰደችው እርምጃ በሥነ ሥርዓትና በሰላማዊ መንገድ የተካሄደውን ምርጫ ውጤት ሰርዟል ብሏል። የዩናይትድ ስቴትስ ባለሥልጣኖች የአውሮፓ ሕብረት የጋራ ንብረት ሀገሮችና የደቡባዊ አፍሪካ የልማት ማህበረሰብ የታዘቡት ምርጫ መሆኑንም ኤምባሲው አስገንዝቧል። የዩናይትድ ስቴትስ ባለሥልጣኖች የዛንዚባር ውሳኔ እንዲሳብና ሁለቱም የሀገሪቱ ወገኖች ግልጽና ሰላማዊ የሆነ ዲሞክራሲያዊ ሂደት እንዲኖር ቁርጠኛነት እንዲያሳዩ ጥሪ አድርገዋል። የዛንዚባር የምርጫ ኮሚሽን ትላንት የምርጫውን ውጤት የሰረዘው የምርጫው ሂደት በትክክል አልተካሄደም በሚል ነው። የኮሚሽኑ ሊቀመንበር ዶቻ ሳሊም በዛንዚባር አዲስ ምርጫ መካሄድ አለበት ብለዋል። አይቨሪ ኮስት ውስጥ እንደገና የተመረጡት ፕሬዚደንት አላሳን ኦታራ በሁለተኛው ስልጣን ጊዜያቸው ለብሔራዊ እርቅ ድህነትን በግማሽ እንደሚቀንሱ አስታውቀዋል። ፕሬዚደንት ኦታራ ባለፈው እሁድ በተካሄደው ፕሬዚዳንታዊ ምርጫ ከ83 ከመቶ በላይ ድምፅ አግኝተው እንዳሸነፉ ትላንት ከተገለጸ በኋላ አብጃን ውስጥ ከአሜሪካ ድምፅ ሬዲዮ ዘጋቢ ጋር ተነጋግረዋል። ዋናው ተወዳዳሪያቸው መሸነፋቸውን ተቀብለው ፕሬዚዳንቱ ከአምስት ዓመታት በፊት የተካሄደው ምርጫ ያስከተላቸውን ቁስሎች ለመፈወስ ጥረት ማድረግ ይኖርባቸዋል ብለዋል። ያኔ በተነሳው ግጭት 3000 የሚሆኑ ሰዎች ተገድለዋል። ኦታራ በፕሬዝደንትነት ስልጣናቸው ወቅት ለማድረግ ያሰቡትን ገልጸዋል።
You see, after what we experience, to have this election which is very peaceful.
አያችሁ፣ ካለፈው ተመክሮ በኋላ በጣም ሰላማዊ ከ50 ከመቶ በላይ መራጮች የተሳተፉበትና ፕሬዝደንቱ በ84 ከመቶ ድምፅ ሊመረጡ የቻሉበት ምርጫ ለማካሄድ መቻላችን የሚያመለክተው የእርቁ ጉዳይ ውጤት እያሳየ መሆኑን ነው። ይሁንና ገና ብዙ ሥራ ይጠብቀናል፣ ምክንያቱም ለሀገሪቱና ለመጪው ትውልድ ወሳኝ ነውና። እኔም በበኩሌ የሀገሬ ሕዝብ እርቅ እንዲቀጥል የሚቻለኝን ሁሉ አደርጋለሁ።
ካለፉት 3 ዓመታት ወዲህ ከዓለም ትልቋ የኮኮዋ አምራች የሆነችው ሀገር ኢኮኖሚ በዓመት በ9 ከመቶ ሲያድግ ቆይቷል። የዓለም መሪዎች በቪየና ስለ ሶሪያ ፖለቲካዊ መጻኢ ዕድል ለመነጋገር እየተሰባሰቡ ነው። ስለ ፕሬዚደንት ባሽር አልአሳድ እድልም ያላቸውን ልዩነት ለማጥበብ ይሞክራሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ጄኔቫ ሲገቡ ሶሪያ ውስጥ ለአራት ዓመታት ተኩል ያህል ሲካሄድ የቆየው አስከፊ ሁኔታ እንዲቆም ለማድረግ የሚያስችል ተስፋ የሚጣልበት ጉባኤ ይሆናል ብለዋል። የዩናይትድ ስቴትስ፣ የሩሲያ፣ የሳውዲ አረቢያ፣ የቱርክና የአውሮፓ ህብረት ከፍተኛ ዲፕሎማቶች ዛሬ በሚደረገው ኦፊሴላዊ ያልሆነ ንግግር ይሳተፋሉ። የኢራኑ የውጭ ጉዳይ ሚኒስትር መሐመድ ጃፋር ዛሪፍ ደግሞ ዛሬ ከጆን ኬሪና ከሶሪያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በተናጠል ተገናኝተው ይነጋገራሉ። በነገው ስብሰባ ደግሞ የሌሎች ሀገሮች ተወካዮችም ይገኛሉ። የሶሪያ መንግስትም ሆኑ መንግስቱን ለማስወገድ የሚዋጉት ዋና ዋና ቡድኖች ተወካዮች በጉባኤው አይገኙም።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የፔንታገን ማለት የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ኮሎኔል ስቲቭ ዋረን የአሜሪካ ወታደሮች ኢራቅ ውስጥ ይዋጋሉ ወይስ አይዋጉም የሚለውን ጥያቄ በእርግጥ ውጊያ ነው በማለት ግልጽ አድርገውታል። ባለፈው ወር የኩርድና የዩናይትድ ስቴትስ ወታደሮች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ቁጥጥር ስር የነበሩትን እስረኞች ለማስለቀቅ የወሰዱትን እርምጃም የውጊያ እርምጃ መሆኑን ዋረን አምነው ተቀብለዋል። የዩናይትድ ስቴትስ አስተዳደር ባለሥልጣኖች ኢራቅ ያሉት የዩናይትድ ስቴትስ ወታደሮች በማሰልጠን በማማከርና በመርዳት ተልእኮ ላይ ብቻ የተወሰኑ አድርገው ሲናገሩ እንደቆዩ ይታወቃል።
አብዛኛቸውን ቻይናውያን ጥንዶች ከአንድ ልጅ በላይ እንዳያፈሩ የሚያስገድደውና ለ35 ዓመታት ያስቆጠረው ሕግ ተሻረ። በዛሬ ዕለት የቻይና ኮሚኒስት ፓርቲ ይፋ ያደረገው ይህ አዲስ ፖሊሲ ቻይናውያን ቤተሰቦች ያለ አንዳች መቀጮ ሁለት ልጆችን ማፍራት እንዲችሉ ይፈቅዳል። ቤሌዴ ከቤጂንግ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
አንዳንዶች በአንድ ልጅ ብቻ ተገድበው ለኖሩ ቤተሰቦች የተሻለ ምዕላት የሚያጎናጽፍ ሁነኛ እርምጃ ብለው ሲመስሉት፣ ሌሎች ግን መንግስት የሚጠብቀውን ፈተና አጉልተው በማውሳት የፖሊሲ ለውጡ ሊከሰት ይችላል ባሉት የምጣኔ ሀብት ቀውስ ወይም ሁኔታ ላይ ማተኮር መርጠዋል። የፖሊሲ ለውጡ ራሱ ይበልጡን እያደገ በመጣው አገሪቱን በአገሪቱ የምጣኔ ሀብት ይዞታ ላይ ከተደቀነው ግፊት የመጣ መሆኑ ነው የተዘገበው። ያ የቀደመ ፖሊሲ ከመደንገጉ በፊት ታዲያ የተወለዱ ዜጎች በአብዛኛው በርከት ያሉ ቤተሰብ አባላት ያሏቸው ወላጆች ያፈሯቸውና ከአንድ በላይ ልጅ ያለበት ቤተሰብ ውስጥ ያደጉ በመሆናቸው የማህበረሰቡ ትልቅ ክፍል ሊሆን ቻሉ። እናም ያ ማህበረሰብ ክፍል እድሜው እየገፋ በመጣ ቁጥር ምንም እንኳን የዚያች ሀገር ህዝብ ቁጥር እጅግ ግዙፍና የበዛ የሚሰይ ቢሆንም የአምራች ኃይሏ ቁጥር ግን እየተመናመነ ሄደ። ያ ነው እንግዲህ የአዲሱ ፖሊሲ መነሻ። ሆዋ ሆዋ በቅርቡ ትዳር የምመስረትና የአብራኳን ክፋዬ ማየት ውጥን ያላት የ23 ዓመት ወጣት ናት። ሁሌም ሁለት ልጆችን የማፍራት ህልም እንደነበራት ትናገራለች። ከአንድ በላይ ልጅ ያለበት ቤተሰብ በቤት ውስጥ የተሻለ ደስተኛ የሚያደርግ አየርም እንዲፈጠር ያግዛል። ሁለት ልጆች ሲኖሩ አንዱ በተራው ሌላውን ይንከባከባል። ወላጆች የተሻለ ደስተኛ በመሆን ፍቅር የሞላው ቤተሰብ ለመፍጠር ይችላሉ። እናም እርጅና በመጣ ጊዜ ጧሪ ቀባሪ የማግኘቱ ዕድል ያንኑ ያህል ከፍ ይላል ባይ ናት። የቻይና መንግስት ቀስ በቀስ ለሶስት አስርታት የዘለቀ አንድ ቤተሰብ አንድ ልጅ የሚለውን ፖሊሲ ቢያላላም እያሽቆለቆለ ያለውን የአምራች ኃይል መመናመን አዝማሚያ ግን መግታት አልተቻለውም። በዚያ ላይ አንድ ልጅ ብሎ ቤተሰብ የሚለው ጽንሰ ሐሳብ የቤተሰብ ምልአትን የሚያንጸባርቅ አስተሳሰብ ያጓደለ ነበር ሲሉ ይናገራሉ የፖሊሲው ደጋፊዎች። የአንድ ልጅ ካለፈ በኋላ አንድ ቤተሰብ የሚኖርለት ሌላ ምክንያት ምን ይቀረዋል? የዚያ ቤተሰብ ግንድ ቀጣይነትስ አከተመ ማለት አይደል? እናም ያሁኑ አይነተኛ የተሰኘ እርምጃ ይህን እውን እንዲያደርግ ነው።
በመጨረሻም የእስራኤል ወታደራዊ ኃይሎች ሁለት ፍልስጤማውያንን ተኩሰው ገለዋል። አንደኛው የእስራኤል ወታደርን በጩቤ ወቅቷል ተብሏል። ሄብሮን በተባለችው የተከፋፈለው የምዕራብ ዳርቻ ከተማ ግጭቶች ሲካሄዱ መቆየታቸው የሚታወቅ ነው። ዜናው አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዝግጅታችን ይቀጥላል። አሁን የዕለቱ አብይ ርዕስ
የተባበሩት መንግስታት ድርጅት በትናንትናው ዕለት ኤርትራ ውስጥ ስለሚገኘው የሰብአዊ መብት ይዞታ አንድ ሪፖርት አድምጧል። ሪፖርቱን በተመለከተ ደግሞ በመንግስታቱ ድርጅት የኤርትራው አምባሳደር አቶ ግርማ አስመሮም መልስ ሰጥተዋል። ከኒውዮርክ የቪኦኤ ዘጋቢ ማርግሬት በሽር የላከችው ሪፖርት አለ። አዲሱ አበበ ያቀርበዋል።
ክቡር ፕሬዚዳንት፣ ክቡራን እንግዶች፣ እንዲሁም ክቡራትና ክቡራን አሉ። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ማንዴታቸውን ማለት ኃላፊነታቸውን እንደ አውሮፓ አቆጣጠር ባለፈው ሐምሌ 2015 እንዳደሰላቸው የገለጡት ልዩ ሪፖርተሯ በመግቢያቸው ከዚያን ጊዜ ጀምሮ በኤርትራዊ ምርመራ ኮሚሽን ውስጥ በሊቀመንበርነት ቦታቸው እንደተጠበቀ መሆኑን አመልክተው ዛሬ ሪፖርቴ ይላሉ ከማነሳቸው ዋና ዋና ስጋቶች መካከል እንደ አውሮፓ አቆጣጠር ባለፈው ሰኔ 2015 ለጠቅላላ ጉባኤ ያቀረብኳቸው ነጥቦች ይተካተውበታል ብለዋል። እነዚህም አሉ፣ የኢኮኖሚ የባህልና የማህበራዊ ነጻነቶች፣ ህገወጥ የሰዎች መናገድና በየወሩ ከ5000 በላይ ከሚሆኑ ከአገር ከሚሸሹ ጋር አብረው የሚወጡ ህጻናትን ጉዳይ ይመለከታል ያሉት ሪፖርተር ሺላ ኪተሩት፣ በቅድሚያ ግን የኤርትራ መንግስት አሻሽሏል ያሏቸውን የህግና የፍርድ ቤት ስርዓቶችን አንስተዋል። እንዲሁም በህፃናት ጉዳይና በሴቶች መብት ይዞታ ላይ ኤርትራ በመሳተፏ የሚያስመሰግናት እንደሆነም አልሸሸጉም። ሆኖም ኤርትራ በጥበቃ ወይም በእስር ላይ ያለ ሰቆቃን በተመለከተ እንደ አውሮፓ አቆጣጠር ለጥቅምት 24 ማቅረብ የነበረባት ዘገባ ባለመቅረቡ ያን እንድታሟላ አበረታታለሁ ብለዋል ሚስ ኪተሩስ። ለመሆኑ ሚስ ኪተሩስ ለሚያካሄዱት የምርመራ ስራ ከኤርትራ መንግስት ምን ያህል ትብብር አግኝተዋል?
Mr. President, Excellencies, I regret to date I still do not have not been granted access to the country.
Mr. President, እንዲሁም ክቡራን፣ እስከ ዛሬ ወደ ኤርትራ ለመግባት እንዳልተፈቀደልኝ ስገልጽላችሁ በሐዘን ነው። አሁን የመጨረሻው ማመልከቻ የገባው ነሐሴ 18 ሲሆን እስካሁን መልስ አልተሰጠኝም። የቤልጂክ፣ የፊንላንድ፣ የኔዘርላንድ፣ የብሪታንያ መንግስት በዚህ ዓመት የመግቢያ ፍቃድ ስለሰጡኝ አመሰግናለሁ። ኤርትራ መግባት ባለመቻሌ ኃላፊነቴን እንዳልወጣ የነበረብኝን ችግር ቀርፎልኛል። በእነዚህ አገሮች ከትምህርት ተቋማት እንዲሁም ጥገኝነት ከሚፈልጉ ስደተኞች ጋር ተገናኝቼ ስለ ኤርትራ የመብት ጥሰት ለመረዳት ችያለሁ።
ልዩ መርማሪዋ ኪተሩዝ ቀደም ሲል ስለጠቀሱት የሕፃናት መብት ጉዳይም በዚሁ ሪፖርታቸው ጠቅሰው በምሳሌነትም እዚያ ኤርትራ ውስጥ ከ5 ዓመታት በፊት የታገቱ የሁለት ሕፃናትን ታሪክ ያነሳሉ።
In 2013, I came across the case of two boys aged 12 and 14, reportedly abducted from inside Eritrea and taken to a
እንደ አውሮፓ አቆጣጠር በ2013 ከኤርትራ ውስጥ ተጠልፈው ሰባዊ ፍጡራን በታመቁበት በረሃ ውስጥ ወደሚገኝ አንድ የማጎሪያ ስፍራ ስለተወሰዱ የ12 እና 14 እድሜ ወንዶች ልጆች መረጃ ደረሰኝ። የማረጋግጥበት ማስረጃ ስላልነበረኝ ይህንን መረጃ አልተጠቀምኩበትም። የሰባዊ መብት አሰሳ ሪፖርቴ ውስጥ አላካተትኩትም። ነገር ግን ቀደም ብሎ በዚህ አመት በዚሁ የሰባዊ ፍጡር ማጎሪያ ውስጥ የነበረና ሁለቱ ወንዶች ልጆች በሕገ ወጥ አዘዋዋሪዎች ተጠልፈው ቤተሰባቸው ማስለቀቂያ ገንዘብ እንዲከፍሉ ይጠባበቁ እንደነበረ የሚያውቅ እማኝ ቃለ ምልልስ ሰጠኝ። ይህ ክስ የሚያሳየው የሰባዊ መብት ጥሰት በራሷ በኤርትራ ውስጥ መቀጠሉን ነው።
ጥያቄ ማቅረብ ከጀመርኩበት ጊዜ አንስቶ እነሆ 2 አመት ወሰደ የሚሉት ሚስኪተሩት ለመሆኑ የኤርትራ መንግስት ምን ዘዴ ወይም መፍትሄ አገኘ ብለውም ይጠይቃሉ።
Yet traffickers and smugglers are symptoms, not the cause of clandestine departures. People are not at liberty to leave legally.
የሆነ ሆኖ ህገወጥ የሰው ልጆች አዘዋዋሪዎችና አሽሏኪዎች የችግሩ ምልክቶች እንጂ የስደቱ ምክንያት አይደሉም። ህዝቡ በነጻነት ከሀገሩ መውጣት አይችልም። በዚህም ምክንያት ብዙዎች ህይወታቸውን ለከፍተኛ አደጋ በማጋለጥ በህገወጥ አዘዋዋሪዎች እጅ ለስቃይ ለመዳረግ ብዙ የመብት ጥሰቶችን ለመጋፈጥ ይገደዳሉ። የመዘዋወሪያ ነጻነት በህጋዊ መንገድ ከሀገር መውጣት የመውጫ ፈቃድ ማግኘት ኤርትራ ውስጥ እጅግ ጥብቅ ነው።
በመንግስታቱ ድርጅት የተገኙት የኤርትራው አምባሳደር አቶ ግርማ አስመሮም ለዚህ ሪፖርት መልስ ሰጥተዋል። ይህ ዘገባ የተዛባ ብቻ ሳይሆን የፖለቲካ ምክንያት ያለውና በተለይም በስፍራው ያልነበረ ሰው ያቀረበው በመሆኑ ያን በማስተባበል ግዚያችሁን ላጠፋልሻም ብለው ይጀምሩና ሪፖርቱ በመሰረቱ ሙያዊ እውነታን ያላዘለ ገለልተኝነት የጎደለው ነው ብለዋል። ይህ ብቻ አይደለም አሉ አምባሳደር ግርማ። የቀረበው ዘገባ ካሁን ቀደም ሌሎች የተባበሩት መንግስታት ድርጅት ወኪሎችና ዲፕሎማቶች ያቀረቧቸውን ሊረጋገጡ የሚችሉም ሪፖርቶችን የሚቃረን ነው ብለዋል። አክለውም
On enhancing good governance and judicial system, special justice, social justice policy and equitable provision of services such as health
መልካም አስተዳደርና የሕግ ስርዓትን ማሻሻል በተመለከተ እንደ ጤናና ትምህርት ያሉ መሰረታዊ የሰብአዊ መብት ምሰሶዎች ኤርትራ ውስጥ በእኩልነት የተዘረጉ መሆናቸውና ያለ እድሜ፣ ጾታ፣ መልካም ምድራዊ ይዞታና የጎሳ ልዩነቶች ለሕዝቡ የሚቀርቡ መሆናቸውን ላሳውቅ ፈልጋለሁ። በተለይም በማህበሩ ውስጥ ለአደጋ ተጋላጭ ለሆኑ ለሴቶች፣ ለልጃገረዶች፣ ለአርብቶ አደሮች፣ ለአካል ጉዳተኞችና ለጎዳና ተዳዳሪ ልጆች ይህ ማህበራዊ አገልግሎት ልዩ ትኩረት ይሰጣል። እንደ አውሮፓውያን ዘመን አቆጣጠር በ2015 የኤርትራ ፍትህ ሚኒስቴር አዲስ ህግና አፈጻጸሞችን አውጥቷል። የህጉ ረቂቅ ከ80 ሺህ በላይ ባህላዊ ህጎችን፣ ዓለም አቀፍ ህጎችንና የሰብአዊ መብት ድንጋጌዎችን ያካተተ ነው።
አድማጮች፣ ሚስ ሺላ ኬተሮስ ባቀረቡት ሪፖርት ላይ ተመርኩዘን ሰፋ ያለ ዝግጅት ለማቅረብ ባቀድነው መሰረት ቀጠሮ ተቀብለናል። ለማቅረብ እንሞክራለን።
ወደ መጽሔት ትንታኔ ክፍለ ጊዜ ተሸጋግረናል። አብዛኛው የምስራቅ አፍሪካ በይነ መንግስታት ባለስልጣን አባል አገሮች ባለፉት 15 ዓመታት በሚፈልገው መጠንና በሚሌኒየሙ የልማት ግቦች አኳያ ድህነትን አልቀነሱም ተባለ። በአንዳንድ ሀገሮች ደግሞ ድህነት ጭራሹን መባባሱ ተነግሯል። የተገኘው እድገት ሁሉን አቀፍ አለመሆኑ ደግሞ ብዙ ወጣቶችን ለአደገኛ ስደት መዳረጉ ተገልጿል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ተከታዩን ልኳል።
The Horn Economic and Social Policy Institute በአማርኛ የአፍሪካ ቀንድ የምጣኔ ሀብትና ማህበራዊ ፖሊሲ ተቋም ሊባል ይችላል ዛሬ በመንግስታቱ ድርጅት የስብሰባ ማዕከል በከፈተው የሁለት ቀናት ጥናታዊ ጉባኤ የተቋሙ ዳይሬክተር ዶክተር አሊ ኢሳ አብዲ የስብሰባውን ዋና ዓላማዎች ዘርዝረዋል። በተለይም የጥናታዊ ጉባኤው ትኩረት በአህጉራዊው ንዑስ ክልል የታየው ምጣኔ ሀብታዊ እድገት ሁሉን አቀፍ ነው ወይስ አይደለም የሚለውን የሚመረምር እንደሆነም አስቀድመው አስገንዝበዋል። ቀጥለውም በኢጋድ አባል አገሮች ባለፉት 15 ዓመታት የተመዘገበው ምጣኔ ሀብታዊ እድገት ሁሉንም የህብረተሰብ ክፍል ያካተተ እንዳልነበረ ጠቁመው፣ በድህነት ቅነሳው ረገድም የተገኘው ውጤት ከኢትዮጵያና ከዩጋንዳ በስተቀር አስደሳች አልነበረም ይላሉ።
ባለፉት 15 ዓመታት ተከታታይ ምጣኔ ሀብታዊ እድገት አስመዝግበዋል በሚባሉት አንዳንድ አገሮች እንኳን ድህነትን በመቀነስ ረገድ ከታቀደው ግብም ሆነ ከሚሊኒየሙ የልማት ግቦች አኳያ በቂ የሆነ መሻሻል ወይም ውጤት አላሳዩም። አበክሬ መግለጽ የምፈልገውም ምናልባት ከኢትዮጵያና ከኡጋንዳ በስተቀር የአካባቢው 6 አገሮች በሙሉ ከ1990ዎቹ እስከ 2015 እንደ አውሮፓውያን አቆጣጠር በነበረው ጊዜ ድህነትን ትርጉም ባለው ሁኔታ አልቀነሱም።
የአፍሪካ ቀንድ የምጣኔ ሀብትና ማህበራዊ ፖሊሲ ተቋም ዳይሬክተር አሊ ኢሳ አብዲ እንዳሉት ከሆነ የአካባቢው አገሮች ድህነትን በመቀነስና ብልጽግናን በማስፋፋት ረገድ ያስመዘገቡት ውጤት አጥጋቢ አልነበረም። እንደውም በአንዳንድ አገሮች ወደ ባሰ ድህነት ገብተዋል ይላሉ ዶክተር አብዲ።
There has been some reversals in the case of Kenya, Somalia, and a number of the other countries. Things have not gone where they have
been. በኬንያ በሶማሊያና በሌሎችም አገሮች በአንዳንድ ሁኔታዎች የኋሊት ጉዞም ተስተውሏል። አንዳንዶቹም ከ20 ዓመታት በፊት ከነበሩበት ወደ ከፋ ድህነት ወርደዋል። እናም በአካባቢው የሚገኙ አንዳንድ አገሮች የሚመሰገን ውጤት ያስመዘገቡ ቢሆንም እጅግ ብርቱ ድህነት፣ የህዝብ ቁጥጥር እድገት፣ ለወጣቶች የሥራ ዕድል አለመኖር ዛሬም ከእኛ ጋር ያሉ ችግሮች ናቸው። ስለሆነም ሁሉን አቀፍ እድገት የሚለውን ቁም ነገር መጨመሩ ወቅታዊ ነው የሚል ስሜት አለን።
የጥናታዊ ጉባኤው ዋና ትኩረት በአካባቢው ሁሉን አቀፍ እድገት ምን እንደሚመስል መመርመር ነው ሲባል፣ አሁንም የሚታየው የአካባቢው የወጣቶች በከፍተኛ ቁጥር መሰደድና የሥራ ዕድል ማጣት ከዚህ ኢኮኖሚያዊ እውነት ጋር እንዴት እንደሚያያዝ ይታያል ማለት ስለሆነ ሌላኛው የጥናቱ ምክንያት ነው ሲሉ ዳይሬክተሩ አብራርተዋል።
Another reason for the focus on inclusive growth obviously is the growing social challenges of
ሁሉን አቀፍ እድገት የተባለውን ምጣኔ ሀብታዊ ሁኔታ አለመመርመር፣ ሌላው ምክንያት ደግሞ በየጊዜው እየጨመረ የሄደውና ማኅበራዊ ችግር የሆነው አደገኛው ወደ ውጭ የሚደረገው ስደት ነው። የአያሌ ወጣቶችና ለጉዳት ተጋላጭ የማኅበረሰቡ አባላት ሥራ ማጣት በብዙ አገሮች ካለው የደህንነት ማጣት ጋር ተዳምሮ ለአያሌ ዜጎች የስደት ምክንያት ሆኗል። በአንዳንድ ግምቶች በአሁኑ ጊዜ ከ3 ሚሊዮኖች በላይ ስደተኞች አሉ። አብዛኞቹም ደግሞ የሚስተናገዱበት በአካባቢው ባሉ አገሮች ውስጥ ነው። በዓለም ውስጥ ከአፍሪቃ ከተሰደዱ ሩቡ የዚህ አካባቢ ስደተኞች ናቸው።
በዚህ 2 ቀናት በሚወስደው በምስራቅ አፍሪካ በይነ መንግስታት የልማት ባለሥልጣን ወይንም ኢጋድ አባል አገሮች ምጣኔ ሀብት ይዞታ ላይ በሚያተኩረው ጥናታዊ ጉባኤ ላይ ከ25 የማያንሱ የተለያዩ ጥናቶች እንደሚቀርቡ ከተሰራጨው የመርሃ ግብር ሰሌዳ ማየት ይቻላል። ኢጋድ የተሰኘውን የምስራቅ አፍሪካ ሀገሮች ድርጅት ያቋቋሙት ኬንያ፣ ዩጋንዳ፣ ሱዳን፣ ጅቡቲ፣ ኢትዮጵያና ሶማሊያ ሲሆኑ የተመሠረተውም እንደ ኤሮፓ አቆጣጠር በ1986 ሲሆን በኋላም ኤሪትሪያና ደቡብ ሱዳን ራሳቸውን የቻሉ ነጻ አገሮች ሲሆኑ የድርጅቱ አባላት ሆነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የመጽሔት ትንታኔው ይቀጥላል። በደቡብ ሱዳን የተፈጸሙ የሰብአዊ መብት ጥሰቶችና የጦር ወንጀሎችን የሚዘረዝረው ሪፖርት ይፋ መደረጉን እንደሚቀበለው በሪያክ ማቻር የሚመራው የተቃዋሚዎች ቡድን ለተጠያቂነትና ለፍትህም ዝግጁ ነን ብሏል። በተፈጸሙት ወንጀሎች ተሳታፊ የሆኑ የመንግሥትና የተቃዋሚ ባለሥልጣናት ተጠያቂ የሚደረጉበት ሁኔታ ዘመናዊም ሆነ ባህላዊ መልክ ሊኖረው እንደሚችል ደግሞ በአፍሪካ ህብረትና በኢትዮጵያ የደቡብ አፍሪካ አምባሳደር ይናገራሉ። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሲጠበቅ የነበረው ለ6 ወራትም መዘግየቱ የተገለጸው የአፍሪካ ህብረት የደቡብ ሱዳን አጣሪ ኮሚሽን ሪፖርት ይፋ የተደረገው በትናንትናው ዕለት ነው። የደቡብ ሱዳን ግጭት ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከታህሳስ 2013 ጀምሮ በመንግስትም ሆነ በተቃዋሚው ቡድን የተፈጸሙ የሰብአዊ መብት ጥሰቶችን እና የጦር ወንጀሎችን እንዲያጣራ የተቋቋመው ኮሚሽን የተጠቀሱት ተግባራት መፈጸማቸውን አረጋግጧል። የግጭቱ ዋነኛ ቦታዎች እንደነበሩ በገለጻቸው አራት ግዛቶች ላይ ያተኮረው ኮሚሽኑ ግድያ፣ አስገድዶ መድፈር፣ ጾታዊ ጥቃቶች፣ ማሰቃየትና የመሳሰሉት ወንጀሎች በሁለቱም ወገኖች መፈጸማቸውን አመልክቷል። ከሪፖርቱ ጋር ባያያዝም ለወንጀሉ ተጠያቂ ናቸው ያላቸውን የመንግስትና የተቃዋሚ ባለስልጣናት ስም ዝርዝር ማዘጋጀቱንም አመልክቷል። በቀድሞው ምክትል ፕሬዝዳንት በዶክተር ሪያክ ማቻር የሚመራው ተቃዋሚ ቡድን ለተጠያቂነትና ለፍትህ ዝግጁ ነን ብሏል። ቡድኑ ዛሬ ባወጣው መግለጫ ካለፈው ሐምሌ ጀምሮ ሪፖርቱ ይፋ እንዲደረግ ሲጠይቅና ሲንቀሳቀስ መቆየቱን አስታውሷል። የተጠያቂነትና የፍትህ ሂደቱ በተገቢው መንገድ ይሄድ ዘንድ አስፈላጊውን ሁሉ እንዲያደርጉም ለአባላቱና ለደቡብ ሱዳን ህዝብ ጥሪ አቅርቧል። ተፈጸመ በተባለው የጦር ወንጀልና የሰብአዊ መብት ጥሰት ላይ ተሳታፊ የነበሩ የመንግስትና የተቃዋሚ ወይም የአማጽያኑ ባለስልጣናት በምን መልክ ተጠያቂ እንደሚደረጉ ግን ሪፖርቱ በጥልቀት አላብራራም። ይህንኑ የሚያስፈጽም የአፍሪካ የህግ ስልት እንዲቋቋም ግን ሐሳብ አቅርቧል። ጉዳዩ በቀጥታ የሚመለከተው የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል የሆኑት በኢትዮጵያና በህብረቱ የደቡብ አፍሪካ አምባሳደር ኤን ንሺንጋ ከተጠያቂነት አንጻር የሪፖርቱ የመፍትሄ ሐሳብ የተለያዩ ነጥቦችን ያካተተ መሆኑን አመልክተዋል።
What was this commission about? What was its commission? This commission is about reconciliation. It's about
የዚህ ኮሚሽን አላማ ምን ነበር? የኮሚሽን እርቅ ወደ ቀድሞ የተሻለ ሁኔታ መመለስና ተጠያቂነት እንዲኖር ማድረግ ነው። ስለዚህ መፍትሄ ሐሳቦችን እርቅን ወደ ተሻለ ሁኔታ መመለስንና ተጠያቂነትን የተመለከቱ ናቸው የሚሆኑት።
ከጥቂት ሳምንታት በፊት ሪፖርቱ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ይፋ ሲደረግ ቪኦኤ ያነጋገራቸው አምባሳደሩ አጥፊዎቹን ተጠያቂ ለማድረግ ዘመናዊውም ሆነ ባህላዊው አሰራር ተግባራዊ ሊደረግ እንደሚችል ጠቁመዋል።
Different ways of accountability. There's a criminal accountability. There's transitional justice.
የተለያዩ የተጠያቂነት አይነቶች ወይም ገጽታዎች አሉ። የወንጀል ክስ የመመስረት ተጠያቂነት፣ የሽግግር ጊዜ ፍትህ ለነመለከታቸው የሚገቡ የተለያዩ አይነት የፍትህ አሰጣጥ ሁኔታዎች ይኖራሉ። ባህላዊ መንገዶችን መሰረታቸው ያደረጉ አፍሪካውያን ማህበረሰቦች ለአመታት ሲያደርጉት የቆዩት እነዚህ ሁሉ ለነመለከታቸው የሚገቡ ናቸው። አንድ አይነት ብቻ አይደለም። ክስ መመስረት፣ ዳኛ ፊት ማቅረብና የማስቀጣት ብቻ አይደለም።
ሪፖርቱ ይፋ እንዲደረግ ጥሪ ሲያደርጉ የቆዩት ከደቡብ ሱዳን መንግስት ይልቅ ተቃዋሚዎቹ ናቸው። መግለጫ በማውጣትና ሪፖርቱን በመቀበልም ቀዳሚ ሆነዋል። መንግስት እስካሁን የሰጠው አስተያየት ያወጣው መግለጫ የለም። ጅምላ ጭፍጨፋ አልነበረም የሚለው የሪፖርቱ ክፍል ግን ለነዚሁ የመንግስት ባለስልጣናት እፎይታ ሳይሰጥ አይቀርም። ቀደም ሲል ከተሰጡ አስተያየቶችና በእነርሱ ላይ ሲቀርቡ ከነበሩ ክሶች በመነሳት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከ40 የሚበልጡ የአፍሪካ ርዕሳነ ብሔራት የተካፈሉበት የህንድና አፍሪካ መሪዎች ጉባኤ ኒው ዴልሂ ውስጥ ተካሂዷል። አንያና ፓስሪካ ከስፍራው ያጠናቀረው ዘገባ ህንድ በጉባኤው ላይ ከአፍሪካ ጋር ያላትን ፖለቲካዊና ምጣኔ ሀብታዊ ትስስር ለማጥበቅ ጥረት አድርጋለች ይላል። የአፍሪካን ልማት የሚረዳ የ10 ቢሊዮን ዶላር ብድር መመደቧንም ህንድ ይፋ አድርጋለች። ቆንጅታዬ ታቀርበዋለች።
ሀገራቸውንና አፍሪካን በዓለም አቀፍ ምጣኔ ሀብት ሁለቱ ብሩህ የተስፋና የመልካም እድል ስፍራዎች ሲሉ የጠሯቸው የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በአጋርነት ለብልጽግና እንሰራለን ሲሉ ቃል በመግባት ለአፍሪካ ሀገሮች እጃቸውን ዘርግተዋል።
We will help connect Africa from Cairo to Cape Town.
አፍሪካን ከካይሮ እስከ ኬፕ ታውን ከማራካሽ ከሙምባሳ በማገናኘት ረዳለን። መሠረተ ልማታችሁን፣ የኃይል ምንጭና የመስኖ ልማታችሁን በማሳደግ እናግዛለን። የአፍሪካ ሀብት ዋጋ በማሳደግና የኢንዱስትሪና የመረጃ ቴክኖሎጂ ፓርኮችን በማቋቋምም እንረዳለን።
ይህ ሦስተኛው የህንድና የአፍሪካ የመሪዎች ጉባኤ ህንድ ከምንጊዜው የሚበልጥ ከፍተኛ የዲፕሎማሲ ጥረት ያደረገችበት ከመሆኑም በስተቀር 54ቱም ሀገሮች ተወካዮች ልከው ተካፍለውበታል። በጉባኤው ላይ ከተሳተፉት ርዕሰ ብሔራት መካከል የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የዚምባብዌው ሮበርት ሙጋቤ፣ የናይጄሪያው ሙሐማዱ ቡሃሪ እና የግብፁ አብደልፋታህ ኤልሲሲ ይገኙባቸዋል። ብዙዎቹ መራሄ መንግስታት በትናንት ማታው ኦፊሴላዊ የራት ግብዣ ላይ የህንድን በቀለማት የደመቀ የሀገር ባህል ልብስ ለብሰው ታይተዋል። በአፍሪካ እጅግ የጠነከረ መሰረት እየጣለች እንዳለችው እንደ ቻይና ሁሉ ህንድም ከአህጉሪቱ ጋር የተጠበቀ የምጣኔ ሀብት ትስስር ለመመስረት ትሻለች። ህንድ ይህን የምታደርገው በአፍሪካ ግዙፍ የተፈጥሮ ሀብት በተለይም ደግሞ በነዳጅ ዘይት ሀብቷ ለመጠቀም ስለምትፈልግ ነው። በእርግጥም ህንድ ከአፍሪካ ጋር ያላት የንግድ ትስስር በእጥፍ ጨምሮ ባለፉት 10 ዓመታት ውስጥ 70 ቢሊዮን ዶላር ቢደርስም ከአፍሪካ ሀገሮች ጋር በአመት በ200 ቢሊዮን ዶላር ከምትናገደው ከቻይና ጋር ግን አይወዳደርም። ጠቅላይ ሚኒስትር ሞዲ በዚህ ንግግራቸው የሀገራቸውንና የአፍሪካን የንግድና የመዋለ ነዋይ ትስስር እየተጠናከረ መሆኑን አውስተዋል። ሀገራቸው ለአፍሪካ ሀገሮች የ10 ቢሊዮን ዶላር ብድር መመደቧን የገለጹት ጠቅላይ ሚኒስትሩ የአፍሪካን ልማት ለማገዝ ባላት ቁርጠኝነት ለእርዳታ የሚውል ሌላ 600 ሚሊዮን ዶላር መድበናል ሲሉ ይፋ አድርገዋል። ህንድ ለአፍሪካ ሀገሮች የምትሰጠው አብዛኛው እርዳታ የሚውለው ጤና ጥበቃን፣ ውድ ያልሆኑ መድኃኒቶችን አቅርቦት፣ ግብርናና ቴክኖሎጂን በመሳሰሉ ዘርፎች ላተኮሩ ቴክኒካዊና ትምህርታዊ ተቋማት ነው። ጠቅላይ ሚኒስትር ሞዲ በንግግራቸው በመጪው ህዳር ወር ፈረንሳይ ፓሪስ ላይ በሚካሄደው የመሪዎች የአየር ንብረት ጉባኤ ይፋ ሊያደርጉ ባቀዱት የፀሐይ ኃይል ባለጸጋ ሀገሮች በሚለው ህብረት የአፍሪካ ሀገሮች እንዲተባበሩ ጥሪ አቅርበዋል።
When the sun sets, tens of millions of homes in India and Africa become
ህንድና አፍሪካ ያሉ በብዙ 10 ሚሊዮኖች የተቆጠሩ መኖሪያ ቤቶች ፀሐይ ስትጠልቅ በጨለማ ይዋጣሉ። በህዝቦቻችን ህይወት ብርሃን እንዲፈነጥቅ የኤሌክትሪክ ኃይል እንዲያገኝም እንፈልጋለን። ነገር ግን ያን ማድረግ የምንፈልገው የክሊማንጃሮን በረዶ አቅልጦ በማያጠፋ የጋንጋን ወንዝ የሚመግበው የበረዶ ግግር በማይደመስስና ደሴቶቻችንን በማያወድም መንገድ ነው።
የህንዱ መሪ በተጨማሪም ኒው ዴልሂና አፍሪካ ባለም አቀፍ የንግድ ድርድሮች ውስጥ የታዳጊ ሀገሮች ስጋቶች መንጸባረቃቸውን ለማረጋገጥ በአንድ ድምፅ እንዲናገሩ ተማጽነዋል። እንደ ተባበሩት መንግስታት ድርጅት ባሉ ተቋማት የለውጥ እርምጃ እንዲካሄድም ግፊት እንዲያደርጉ ጥሪ አቅርበዋል።
በመጨረሻም በአንጎላ የረሃብ አድማ ሲያደርግ የሰነበተው ታዋቂ የራፕ ድምፃዊና የፖለቲካ ታጋይ ሉዋቲ ቢራዎ ከ36 ቀናት በኋላ አድማውን አቋርጧል። የረሃብ አድማውን ለማቆም የወሰነው ቤተሰቦቹና ጓደኞቹ ለጤናው ሰግቶ ባቀረቡት ተማጽኖ እንደሆነ ተጠቅሷል። ቢራዎ ከሌሎች 14 ከሚሆኑ ለሰብአዊ መብቶች ከሚማጎቱ አንጎላውያን ጋር እስር ቤት እንደሚገኝ ታውቋል። የቀረቡላቸው ክሶችም የመንግስቱን ተቋማት ለማጥቃት አቅደዋል የሚሉ ናቸው። ሪክ ሽሪዮክ በኢንዲያና ዩኒቨርሲቲ የአፍሪቃ ታሪክ ባለሙያ የሆኑትን ሜሊሳ ሞራንን አነጋግራ የላከችው ዘገባ አለ። ሳሌም ሰሎሞን ታቀርበዋለች።
ለ36 ቀናት በአንጎላ የራብ አድማ ሲያደርግ የሰነበተው የራፕ ሙዚቀኛና የፖለቲካ ታጋይ ሉዋቲ ቢራዎ ማክሰኞ ዕለት አድማውን አብቅቷል። ባለቤቱ፣ ቤተሰቦቹና አብረው በእስር ቤት የሚገኙ ጓደኞቹ ለጤናው ሰግተው ባቀረቡት ተማጽኖ አድማውን እንዳቋረጠ ተገልጿል። ቤተሰብና ጠበቃው ሉዊስ ናሲመንቶ የተሰማውን ደስታ ሲገልጽ ድል ይሰማኛል ብሏል። ቢራዎ ከሌሎች 14 የሚሆኑ በአንጎላ ለሰብአዊ መብቶች ከሚሟገቱ የፖለቲካ ታጋዮች ጋር እስከ ዛሬ በእስር ቤት እንደሚገኝ ይታወቃል። ተሟጋቾቹ በመጽሐፍ ክለብ አባልነት ተሰብስበው እያሉ እንደታሰሩ አይዘነጋም። የቀረቡባቸው ክሶች የመንግስቱን ተቋማት ተመሳጥረው ለማጥቃት ያለማሉ የሚሉ ናቸው። በኢንዲያና ዩኒቨርሲቲ የአፍሪካ ታሪክ መስክ ባለሙያ መሊሳ ሞራን የአሜሪካ ድምጽ ጋዜጠኛ ጋር ባደረጉት ቃለ ምልልስ የፖለቲካ ተጋዮቹ የዲሞክራሲና አምባገነንነት የሚያስረዱ መጽሐፎች ስላነበቡ መታሰር የለባቸውም ብለዋል።
ፍትሐዊ ፍርድ እንደማያገኙ በጣም ብዙ ማስረጃዎች አሉ። ለተከሰሱበት የሕግ ጥሰት ማስረጃ ማቅረብ በጣም ከባድ ነው። ከተጠቀሱት ክሶች መካከል መጽሐፍ ማንበብ በተለይም በአረብ መነሳሳት ጊዜ በቱኒዚያና በግብጽ የተነበቡ አብዮታዊ መጽሐፍቶችን ማንበብ ይገኝበታል።
ቢራው አድማውን ሲጀምር የአንጎላ ባለስልጣናት የፖለቲካ ታጋዮቹን ከእስር ቤት እንዲፈቷቸው ጥሪ ለማቅረብ ነው። በዚህ መሰረት አቤቱታቸው ፍርድ ቤት ቀርቦ ምርመራ እስከሚጀምር መታሰር እንደሌለባቸው አስታውቋል። የአንጎላ ፍርድ ቤት የቢራውን ጉዳይ በሚመለከት ችሎት ህዳር አጋማሽ ላይ ቀጠሮ ሰጥቷል። ባለፈው ሰኔ 16 የሚሆኑ የፖለቲካ ታጋዮች የሆዜ ኤድዋርዶ ዶሳንቶስን መንግስት ለመገልበጥ አስበዋል በሚል ክስ እንደታሰሩ ይታወሳል። የደቡብ አፍሪካ የዓለም አቀፍ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል ቢሮ ማሪያና አብሪሁ በበኩላቸው እንዲህ ይላሉ።
እነዚህ ምንም ወንጀል የፈጸሙ ሰዎች አይደሉም። የታሰሩት በተለይም በዚህ ጉዳይ ለእስር ያበቃቸው የፖለቲካ አመለካከታቸው ነው። ነጻነታቸውን፣ የሰብአዊ መብታቸውን፣ በነጻነት የመሰብሰብ መብታቸውን ስለተጠቀሙ ብቻ ነው። ይህ ቡድን አንድም ጊዜ በመንግስት ላይ ይሁን በማንኛውም የመንግስት ተቋም ላይ አመጽ ሊቀሰቅስ አስቦ ወይንም አደራጅቶ አያውቅም።
የዓለም አቀፍ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል በፖርቱጋል የአንጎላ ኤምባሲ ሀሳብን በነጻ መግለጽን አተኩሮ በጉዳዩ ላይ ስብሰባ አካሂዷል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬንን እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አሁን ደግሞ ከስልክ አስተያየቶቻችሁ የሚከተሉትን እናድምጥ።
በመጀመሪያ ሰላም ጤና ይስጥልኝ። ቮይስ ኦፍ አሜሪካ በጣም አዝኜ ነው ደወልኩት ወደ እናንተ። ምክንያቱም ትናንትና አቶ ኃይለማርያም ደሳለኝ ሲያሰር ንግግር ስታቀርቡ ቆርጣችሁን አቀረባችሁ፣ ሁሉንም አላቀረባችሁ ለእነሱ በሚመቸው ደረጃ። ዛሬ ደግሞ ስታቀርቡ ዶክተር አምባሳደር ዘውሰር ካሳ ከበደ ላቀረቡት መግለጫ ነው ወይም ማብራሪያ ለሰጡት ቆርጣችሁን ያቀረባችሁ ለወያኔ በሚመቸው ደረጃ ያቀረባችሁ። ለምንድን ነው አምባሳደር ካሳ ከበደ ያቀረቡትም ትክክለኛው ከኢሳያስ አፈወርቅ ጋር ተነጋግረዋል። ኢሳያስ አፈወርቅ እንዲህ ያለ ሰው ነው ብሎ ሲናገሩ በኢትዮጵያ ላይ ኢሳያስ አፈወርቅ መበታተን ይፈልጋል ብለው ለሚሉት ግን ሽንጤን ገትሬ እከራከራለሁ ያለውን ለምን አላቀረባችሁ? እና ጋዜጠኛ ለማለት እናንተን
ቪኦኤ የአማርኛ ፕሮግራም ዝግጅት ክፍሎችን ስለ ትብብራችሁ እያመሰገንኩ፣ አቶ ሌንጮ ከዛሬ 20 ዓመት በፊት በብዙ ሺህ የሚቆጠሩ የኦሮሞ ልጆችን ይሄ መንግስት በሰላም ያሰራል በሚል ካስጨፈጨፉና ትጥቃቸውን ካስፈቱ በኋላ ከ20 ዓመት በኋላ እንደገና አሁንም ይሄ መንግስት በሰላም ያሰራል የሚሉት ካለቁት ሰዎች መካከል የስጋ ዘመድ እንግዲህ አንድም የላቸውም ማለት ነው። እንደገናም ደግሞ ተፈጥሮን እንዲያው ሁኔታዎች እንኳን ሊያስተምረው አይችልም ማለት ነው አንዳንድ ሰው እንጂ ያለፉበት መንገድ ይሄንን እንዲሉ በፍጹም አይፈቅድላቸውም። እና እኔ እንዲያው በእውነቱ የፖለቲካ ሰውነት አላቸው የሚል ጥያቄ ነው እንዳለጸ ያደረገኝ። ስለ ትብብራችሁ አመሰግናለሁ። ተመስገን ነኝ ከዲሲ።
አስተያየቶቻችሁን በድምፅ የላካችሁልን አድማጮች ለተሳትፏችሁ በጣም እናመሰግናለን። እስቲ አሁን ደግሞ በኢሜይል አስተያየት ካደረሱን አንድ አድማጭ ያገኘነውን እናሰማችሁ።
ለአሜሪካ ድምፅ ሬዲዮ ፕሮግራም አዘጋጆች የከበረ ሰላምታ ይድረሳችሁ። ዛሬ ማለት የምፈልገው ስለ አማራ ህዝብ ነው። የአማራው ድርጅት በአዴን የምስረታ በዓሉን በደመቀ ሁኔታ በማክበር ላይ ይገኛል። ነገር ግን የአማራውን ህዝብ ኑሮ ሁኔታ ያየን እንደሆነ ከጊዜ ወደ ጊዜ ህልውናውን እያጣ ባለበት አካባቢ ሁሉ በስጋት እንዲኖር እየተገደደ ነው ማለት ይቻላል።
በአሁኑ ወቅት በአዴን የምስረታ በዓሉን እያከበረ ባለበት በደቡብና በኦሮሚያ ያሉ የአማራ ብሔረሰብ ተወላጆች የልጅ ልጅ ካዩበት ቀይ ልቀቁ እየተባሉ በሰቀቀን ውስጥ ነው ያሉት። በመገናኛ ብዙሃን ስለ ስደት መብዛትና በሀገር መከበር እንደሚቻል ይለፈፋል። በተግባር የሚታየው ግን የተገላቢጦሹ ነው። ዛሬ እኮ ለምሳሌ ከአማራ ወደ ኦሮሚያ መጥቶ ስራ መያዝ አይታሰብም። የድርጅት አባል መሆን ይጠበቃል። እስካሁን ባሳለፍነው ዘመናት አማራ ይህንን አደረገ የሚለውን ባናውቅም በየመድረኩ ሲወቀስ ሲከሰስ ነው ውሎ የሚያድረው። ከሁሉም በጣም የሚያሳዝነው ደግሞ መንግስታችን ለዲሞክራሲ ቆም ያለው ይለናል፣ በተግባር ግን የዜግነት መብት እንኳ መጠበቅ ያልተቻለባት ሀገር ከመሆኗን ባሻገር በዘመናት የተገነቡ የአብሮነት እሴቶች እየሳሱ መምጣታቸው አሳሳቢ መሆኑ ነው።
እባካችሁ በአዱኖችም ሆናችሁ ኢህአዴጎች የታሪክ ተወቃሽነትን ፍሩ። አማራ ከሌላው ኢትዮጵያ ህዝብ ያነሰ እንጂ የተሻለ ተጠቃሚ አልነበረም። ከነበረና የምታውቁት ነገር ካለም ቂመኛነት ለማንም አይበጅም፣ ሊበጅም አይችልም። ህዝቡ አርቆ አሳቢ ባይሆንና አብሮት ያደገው መፈቃቀሩ ዛሬ ላይ ባያቻችለው ኖሮ ወዴት ልናመራ እንደምንችል ግልጽ ነው። መንግስታችን በዚህ ፖሊሲው የሚቀጥል ከሆነ ሀገሪቷ ወዴት ልታመራ እንደምችል ይታያል። ስለዚህ ባካችሁን አማራውን ወክለናል የምትሉትም ሰዎች የምትሉትም ሆናችሁ የመንግስት አመራሮች ለአማራው እንደ ህዝብ እዘኑለት። የዘወትር አድማጫችሁ ከጅማ አደፍርስ ነኝ ብለዋል። እናመሰግናለን።
ዝግጅታችን ይቀጥላል። አድማጮች፣ ወደ ሁለተኛው የፕሮግራማችን አጋማሽ ተሸጋግረናል። ቀዳሚው ባህልና ማህበረሰብ።
ወገኔ የኢትዮጵያውያን ማህበር ነው የምሽቱ ባህልና ማህበረሰብ ቅንብር ትኩረት። በኢትዮጵያ የወገን እርዳታ የሚሹ ወጣቶችንና ቤተሰቦችን ለመርዳት በተያዘ ዓላማ በጥቂት ጓደኛሞች የዛሬ 15 ዓመት በዚህ በዩናይትድ ስቴትስ የተቋቋመው ወገኔ ያከናወናቸውን ስራዎች ለማክበርና ለጠቅላይ ውጥኑ እገዛ ለማሰባሰብ የታለመ ስርዓት አካሂዷል። ይህንን መነሻ በማድረግ ከማህበሩ መስራች ፕሬዚደንት ለማህበረሰብ ባበረከቱት የላቀ አስተዋጽኦ የዋይት ሀውስ ባለፈው ዓመት አክብሮት ከተቸራቸው ዜጎች አንዷም ናቸው። ከወይዘሮ ኒኒ ለገሰ ጋር አጠር ያለ ቆይታ ያደረገው የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ተከታዩን አቀናብሯል።
ስሜ ቤዛ ዳኛቸው ነው። 19 ዓመቴ ነው። ትምህርት ቤቴ ዩኒቨርሲቲ ኦፍ ሜሪላንድ ኮሌጅ ፓርክ ነው። ሁለተኛ ዓመት ተማሪ ነኝ። ሜጀሬ ኤንቫይሮንመንታል ሳይንስ ፖሊሲ ነው። በጣም ብዙ ሰው ስለመጣ እና የወገኔ ፕሮግራም ስለከታተሉ በጣም ደስ ብሎኛል እና አባልነት ስለተመዘገቡ በጣም ደስ ብሎኛል። ብዙ ገንዘብ ስለሰጡ በጣም ደስ ብሎኛል።
ከወገኔ የኢትዮጵያውያን ማህበር የወጣቶች ቡድን በርካታ ድምጾች ያንዷል በማስቀደም ያሰማናችሁ። ህልምና ትልማቸውን ሌላ ጊዜ ያጫውቱናል። አሁን ታዲያ በመግቢያው እንደተተዋወቀው ከወገኔ የኢትዮጵያውያን ማህበር ፕሬዚዳንት ጋር ወዳደረግነው ቆይታ እናምራ። ወይዘሮ ኒኒ ለገሰ የወገኔ የኢትዮጵያውያን ማህበር ፕሬዚዳንት፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ ስለሰጣችሁኝ እድል።
ወይዘሮ ኒኒ፣ በቅርቡ ወገን የኢትዮጵያ ማህበር 15ኛ ዓመት ጉዞውን የተንተራሰ እንዲሁም ደግሞ ለሚያካሄዳቸው ስራዎች ማህበረሰቡ የሚሳተፍበት ምሽት አዘጋጅታችሁ ነበረ። በስፍራው ተገኝቼ እንደተመለከትኩት እጅግ የደመቀ በርካቶች የተገኙበት ልዩ ልዩ ትዕይንቶች የተካሄዱበት ዝግጅት ነው። እስኪ ከዝግጅቱ ዓላማ ከዝግጅቱ መንፈስና ከተካሄዱት ትዕይንቶች በመጠኑ በመመልከት እንጀመር። እስኪ አስታውሱን።
ዝግጅቱ የወገን የኢትዮጵያን ማህበርን የ15 ዓመት ጉዞ ለማክበር የተዘጋጀ ነው። እርግጥ ግጭቱ ለገንዘብ ማስተባበሪያ ቢጠቅምም ወገኔ የሰራውን 15 አመት ስራ በደንብ በዲቪዲ ተመዝግቦ እሱን ለህዝቡ አስተዋውቀ ልቦናው በፈቀደው ደግሞ ህዝቡ መርዳት የሚችልበት እድል እንዳለ የሚያሳይ ዝግጅት ነበረ። የሚያዝናናም ነው። ሰውን የሚያስተባብር አገራችንን ከውጭ ሆነን እናስብበት ዜጎቻችንን እናከብርበት የመጣንባትን ሀገር እንድናስተውስ ልጆቻችን ደግሞ እንዲተዋወቁልን ከሀገራችን ጋር እድል የፈጠረልን ድርጅት ስለሆነ ልጆችንም የሚያካትት በውጭ የተበተኑ ኢትዮጵያኖችን የሰበሰበ በእድሜ ከፍ ያሉ ከኛም ያሉ ከኛም በታች ያሉትን ማህበር ውስጥ የተለያየ የእድሜ
ተዋረድ ውስጥ
ያሉትን አዎ እነሱን ሁሉ የሚያካትት የሀገር ማስታወሻ የህሊና ጉዞን የሀገራችንን ፍቅር የምናሳይበት ዝግጅት ነበር። እንደዛ ሆኖ ነው ለኔ የተሰማኝ።
ገሮም የበጎ ፈቃደኞችን ቀደም ብለው የተቀሰዋቸውን ወጣቱን ኃይል በንቃት ያሳተፈበት መንደርደሪያ ብናደርግ ዳሉት በእድሜ ተዋረድ እናቶች ባዛውንት እድሜ ክልል የሚገኙ በመድረኩ ተመልክቻለሁ። ወጣቶቹም በልዩ ትኩረት ምናልባትም አንዳንዶቹ እዚህ ያደጉና የተወለዱ መሆናቸውን የሚናገሩ ጭምር በኢትዮጵያ ጉዳይና ወገኔ የኢትዮጵያ ማህበር በሚሰራቸው ስራዎች በመሳብ በንቃት መሳተፋቸውን ወይም የሚያደርጉት ነገር በውስጣቸው ያሳደረባቸውን ስሜት ጭምር ሲናገሩ በመድረኩም ጭምር ተመልክቻለሁ። እስኪ ይንገሩን ወገኔ የኢትዮጵያውያን ማህበር በዋናነት አከናወንኩ የሚላቸው በ15 ዓመት ጉዞ በቪዲዮ የተመለከቱትን ለአድማጮች ብናጋራ ምንድን ናቸው ይላሉ አበይት ስራዎቹ?
በዋናነት ምንድን ነው ውጭ የተበተኑ ኢትዮጵያኖች ህሊናችንን የሚሰበስብልን አንድ ነገር ለሀገሬ ባደረኩ ብለን የምንቆጨውን መልስ ያስገኘልን ድርጅት መሆኑ ነው። የምናደርገው ስራ ይህን ያህል በቂ ሆኖ የምንረዳቸውን ሰዎች ልዩ ቦታ አድርሶ ወይ አጥግቦ አዝናንቶ አይደለም። ግን የአቅማችንን ማድረጋችን መድከማችን ለሀገራችን ማሰባችን እሱን ነው ዋና ጥቅም ሆኖ ያገኘ ነው። ከተረጁ ይልቅ ደግሞ ራሳችንን የረዳንበት ስራ ሆኖ ነው ያገኘ ነው።
ይሄ ምናልባትም በተለየ ስሜት እንዲያዩት የሚጋብዝ ይመስለኛል። ብዙ ጊዜ አገር ግን ለመርዳት ጊዜ ጉልበት ገንዘብ የሚወጣበት ጊዜ ቶሎ የሚታየው ለዚያ ለወረዱት ወገን የሚችሉትን ነገር ማድረግ ነውና ራስን መርዳት የሚለውን ከእርካታውም ጋር ያያዝ በሌላ መንገድ እንዴት ነው ራሳችንንም የረዳንበት የሚሉትን የሚገልጹት? እስኪ ያብራሩልን።
እሱን እኔ የምገልጸው ራሳችንን የምንረዳው ብዙ ጊዜ ሁላችንም እንላለን አገራችንን እንወዳለን፣ ግን በብዛት የወገኔን አላማ የሚመሩት ቦርድ ሜምበሮችም ሆኑ ምንም በጣም በወጣት ዘመናችን ኢትዮጵያን ለቀን ይወጣነን እና የሀገር ፍቅር አለን ብንልም ለብዙዎቻችን የሀገር ፍቅር የህዝብ ፍቅር የወገናችን ፍቅር ነው ያለን። ከኔ ጀምሮ አገሬን ብዙ አላቆም ውጣ ውረዱን ያማሮን ያላማሮን ላሊበላን እንኳን ጎብኝቼ ማቅ ዜጋ አይደለሁም። ለሀገሬ
እድል አላገኘሁም። እኛን የሚደነቁ አካባቢዎች ተዘዋውሮ የማየት እድል አላገኘሁም ነው የሚሉኝ።
አላገኘሁም ለወጣው ግን ፍቅሩ አለኝ። ብዙ ሰው ስለ ሀገር ፍቅር ሲጠይቀኝ የማንነቴን የምገልጸው በወገኔ ስለሆነ የወገኔ ፍቅር አለኝ። ለብዙዎቻችን ማሰሪያ የሆነን ያንን የወገን ፍቅር እንዴት አድርገን ነው ልናዳብረው የምንችለው? እንደ ልባችን ሄደን ሀገራችን ባንጎበኝም የእኛ ደግሞ ልጆች የተወለድንባትን የእኛ እናት አባቶቻችን ያከብሯትን ሀገር እንዴት ነው የምናስተዋውቃቸው? ኢትዮጵያን እንዲሁ በማፕ ብቻ የሚያውቋት እንዳይሆኑ። ስለዚህ ዋናው ስራችን ብዬ ከዚህ ከሀገር ከወገናችን ፍቅር ሌላ ምንድን ነው የእኛ ልጆች ደግሞ የእኛ እናት አባቶች ለተወሰውላት ሀገር እኛም ደግሞ የእናት የአባት ሀገር ብለን የምናከብራትን ሀገር እንዲወዱልን እንዲያከብሩልን ኢትዮጵያን ማስተዋወቅ እና የወገኔ ወጣቶች ማህበር ያደረገው ምንድን ነው ከልጅነት ጀምሮ ልጆቹ የኢትዮጵያ ጉዳይ ላይ ያቅማቸውን ብስኩትም ምንም በእጃቸው እየሰሩ በየቦታው እየሄዱ ኢትዮጵያ እንዲህ አይነት ጉዳይ አለ ወገኔ ለኢትዮጵያ የሚገኙ የተቸገሩ ሰዎች ይህን ያደርጋሉ ሲል ከልጅነት ጀምሮ አይምሯቸው ላይ የቀረጸው ምንድን ነው ቀስ እያሉ እንዲሳቡልን እንዲያስቡላት በጥረታቸው በድካማቸው ትንሽ የሰበሰቧት ገንዘብ ደግሞ ስትላክ የሰው ህይወት መቀየሩን ሲያዩ ደግሞ ያደጉ ሲሄዱ ሰፋ ያለ ኢትዮጵያ ላይ አስተሳሰባቸው የጠነከረ እንዲሆን ያደርጋል። አስበነውም ባይሆን ሂደቱ ወደዛ ነው ያሳየንና እነዚህ በአምስት አመት በስድስት አመት እድሜያቸው የጀመሩት ልጆቻችን አሁን 20 አመት 18 አመት 17 ደርሶ የኢትዮጵያ ጉዳይ ላይ ተቆርቋሪ ናቸው። አሜሪካኖች ስለሆኑ ደግሞ ከእግዚአብሔር ጋር ተሻለ ቦታ ወደፊት በሚያገኙ ጊዜ እድሉ ተመቻችቶላቸው የሀገር መሪ የሚሆኑ በስራቸውም የተሻለ እድል ሲያገኙ የኛን የምንወዳትን ሀገር እናት አባቶቻችን የለፉላትን ሀገር ዜጋችን ማንነታችን ምንጫችን የሆነውን ሀገር እንዲያስቡልን የምናደርገው ጉዳይ ትልቅ ቦታ አለው ብዬ አስባለሁ።
መልካም። ከትውልድ ሀገራቸው ጋር የሚቆራኙበት ለእድሜ ልካቸው የሚተሳሰሩበትን መሰረት አኑረናል እያሉኝ ነው። የሚያግባባ ይመስለኛል። በመድረኩ የተመለከትኳቸው ወጣቶች በንግግራቸውም በስራ ተሳትፏቸውም ያመላከቱት ይህንኑ ነው። ወይዘሮ ኒኒ እንግዲህ ስለ ድርጅታችሁ ክንዋኔ እናውራ እንጂ ከዚህ ቀደም ድርጅታችሁን የማያውቅ አንድ አድማጭ በዚህ ጊዜ ውይይታችን የሚከታተል ወገኔ ማን ነው የሚለውን ጥያቄ ማንሳቱ አይቀርምና ወገኔ ማን ባጭሩ የዛሬ 15 ዓመት ሲቋቋምስ ምን መሰረቶችን ይዞ ተነሳ? አሁን ለባህልና ማህበረሰብ የተመደበው ሰዓት አበቃ። ውይይቱ ግን አልተቋጨም። የወጣቶቹን ድምፅ አክለን ለቀድሞ ጥያቄና ለቀሪው ወቅት በቀጣይ ፕሮግራማችን እንመለሳለን። ለአሁኑ ግን እንግዳይን ወይዘሮን የሚለገሰን ለጊዜያቸው አመሰግናለሁ።
አድማጮች፣ ቀጣውና የመጨረሻው ቅንብር ላይ ደርሰናል። የተፈጥሮ አካባቢ ሳይንስና ቴክኖሎጂ ይላል። አዘጋጅና አቅራቢው ሰሎሞን አባተ።
ጤና ይስጥልኝ የተከበራችሁ አድማጮች።
የተፈጥሮ አካባቢ የዓለም የጤና ድርጅት WHO ባለፈው ሳምንት ባወጣው ሪፖርት አካባቢያችንን የሚበክሉ ጋዞችን መጠን በመቀነስ እኮ በሰው ልጅ ላይ ያለ ጊዜ የሚደርስን ሞት በብዙ መቀነስ ይቻላል ብሏል። ለምሳሌ ጥቀርሻ አዘል ጢስ፣ ኦዞንና ሚቴንን የመሳሰሉ በካዮች በብዙ ሊቀነሱ እንደሚገባ WHO መክሯል። እነዚህ በካዮች በአየር ውስጥ በአካባቢያችን ከተለቀቁበት ጊዜ አንስቶ የሚቆዩት እጅግ ለተወሰነ ጊዜ ቢሆንም የልብና የደም ዝውውር ሥርዓት ችግሮችን፣ የመተንፈሻ አካላት መታወክና የሳምባ ካንሰርን ለመሳሰሉ የጤና መመሳቀል ሁኔታዎች ይዳርጉናል። WHO እንደሚለው በእነዚህና በተመሳሳይ የአካባቢ መበከል ምክንያት ከሰባት ሚሊዮን በላይ ቁጥር ያለው ሰው በዓለም ዙሪያ በየዓመቱ ይረግፋል።
The fact that they are short leaf pollutants, when you address them, you can reduce emissions very rapidly.
በካዮቹ ጋዞች በአየር ውስጥ ብዙ ጊዜ የማይቆዩ በመሆናቸው መቀነስ ከጀመርን ፈጥነን ልንቀንሳቸው የምንችላቸው ናቸው። አንድ የመቀነስ ከጀመርን ደግሞ ውጤቱን ፈጥነን እናያለን ነው እያሉ ያሉት የWHO የአየር ንብረት ጉዳይ ኃላፊ ማሪያ ኔራ። የአካባቢያችን አየር ሲጸዳና ጤናማ ሲሆን ይስማናል። የአየር ንብረት ለውጡን ከመፍጠን ይልቅ ወዲያው ማዝገም ሲጀምር እናስተውላለን። የሰውም ጤና ፈጥኖ ሲሻሻል ማየት ትችላላችሁ ብለዋል ኔራ። በነገራችን ላይ እነዛ የተፈጥሮ አካባቢ በካዮች የግብርና ምርትም እንዲያሽቆለቁል እንደሚያደርጉ ልብ ይሏል። ዝርዝር ይዤሎ መለሳለሁ። የአየር ንብረት ለውጥ በዛሬ አበባዎች፣ የነገ ፍሬዎች፣ ሕፃናት አስተዳደግ ላይ ያለውን ተጽዕኖና በዚህ ሁኔታ የሰው ዘርና ዓለማችን በዛሬ አያያዝ ወዴት እያዘገሙ መሆናቸውን የሚመለከት ዝርዝር ዘገባ ወደፊት ይጠብቁ። ቴክኖሎጂና ፈጠራ። ባለፈ ዝግጅት አስመላሽ ዘፈሩን ይዤለው እንደነበር አስታወሱ። የራሱን አይሮፕላን እየሰራ ያለው መጪው ሳምንት እሁድ ጥቅምት 28 2008 ዓ.ም ነው እበራለሁ ያለው። ለመሆኑ ስንት ፈጀችበት K570A ብሎ የሰየማት አይሮፕላኑ? ለምንስ ፍጥሩን እንዲህ ብሎ ጠራት? ሁሉንም ከውይይታችን ያገኛሉ። አብረውን ይቆዩ።
ሰኔ 4 ላይ ሙከራት ነበረ ባለፈው ጊዜ።
እሺ።
ያኔ ሁለት ፕሮፕለር ተሰብሮብኛል። ሲሽከረከር ከኢንጂኑ ጋር ስሞክ ኤግዚት አለ የጭስ ማውጫው። ከሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር ሰኔ አራት ላይ። ከሰኔ አራት ለ360 ሺህ ብር ነበር ያወጣሁት። ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩኝ ወደ 180 ሺህ ብር ነው አጠቃላይ እስካሁን ያወጣሁት።
10 ሜትር እነሳለሁ ብለሃል?
አዎ።
10 ሜትር ተነስተህ ተመልሰህ ታርፋለህ ወይስ ወደፊት የምታደርገው እንቅስቃሴ አለ?
እቺ አሁን 45 ሜትር ያህል ትንደረደርና ትነሳለች። 10 ሜትር ያህል ወደ ላይ ከተነሳ በኋላ 75 ሜትር ያህል ትፈልጋለች ለማቀዝቀዝ አይሮፕላኗ።
እሺ።
ላንዲንግ ላይ እና ያችን ከመሬት 10 ሜትር ያህል ከፍታ ነው መነሳት የፈለጉት። አክቹዋሊ እቺ እስከ 10 ሺህ ጫማ መውጣት ትችላለች፣ ግን እኔ ገና ፓይለት ስላልሆንኩኝ ትሬንድ የሆንኩ ፓይለት ስላልሆንኩኝ የሰለጠንኩኝ ፓይለት ባለመሆኔ 10 ሜትር በቂ ነው ሳይንሱን ፕሩፍ ለማድረግ ነው እንጂ እና በአፍሪካ ያለውን የአይሮፕላን ስራ አይሮፕላን ከሆነ የሰራኸው መብረር አለበት፣ አልበለዚያ መኪና ነው ማለት ነው። ስለዚህ አይሮፕላን ስለመሆኑ ፕሩፍ ለማድረግ ነው የፈለግኩት።
አንተ አይሮፕላን እስካሁን ድረስ አብረህ አታውቅም እና ማብረር እችላለሁ የሚል መተማመን አለህ በራስህ ይችን አይሮፕላን?
አዎ። ለምን ልክ አይሮፕላን ለመስራት ዩቲዩብ እና ጉግል እንደተጠቀምኩት ሁሉ አሁንም ለማብረር አንድ ፓይለት ቀጥታ ወደ ትሬኒንግ አይገባም። ወደ አይሮፕላን ማብረር ትሬኒንግ አይገባም። ፍላይት ሲሙሌሽን ይባላል።
ማስተማሪያ ነው እሱ፣ እንዲሆን ተመሳሳይ ማስተማሪያ ነው
ማለት ነው። አዎ። ያንን ስላደረኩኝ እችላለሁ የሚል አቅም አለኝ።
እስከ 10 ሺህ ጫማ ድረስ መነሳት ትችላለች እቺ አይሮፕላን ማለት መደበኛ የበረራ ከፍታ ድረስ መውጣት ትችላለች ማለት ነው። ማንም ጄት ሊነሳ በሚችልበት ርቀት ማለት ነው ከመሬት።
አዎ፣ እስከ 10 ሺህ መውጣት ትችላለች
እና ያለ ችግር
ኢንጂን ፓወሩ ይቀንስብሃል።
ያለ ችግር ግን መልሳ ማረፍ ትችላለች። ከዛ በኋላ
ማረፍ ትችላለች። 182 ኪሎ ሜትር መሄድ ትችላለች። ሬንጆ አንዴ የተነሳ እስከምታርፈው 182 ኪሎ ሜትር ፐር ሀወር መሄድ ትችላለች።
ሄዳ እንደገና ማረፍ ትችላለች። በሰላም
ማረፍ አለባት። አዎ፣ በሰላም ታርፋለች። የተጠቀምኩበት ማቴሪያል ዩዝድ የሆኑና ዱሬብል ስላልሆኑ ነው እንጂ አሁን እኔ ለሲንግል ቴክ ኦፍ ነው የፈለግኳት። አንዴ በራ እንድታርፍና ከዛ በኋላ ሙዚየም እንድትገባ ነው ስራ። በአጠቃላይ ግን በአሉሚኒየም ከተሰራ ለብዙ ጊዜ ታገለግላለች።
ለመሆኑ ከአቪዬሽን ኢንጂነሮች ጋር ከኢትዮጵያ ሲቪል አቪዬሽን ባለስልጣናት ጋር ተገናኝተሃል?
አዎ፣ አሁን ግንኙነቱ አለኝ። ከሰኔ አራት በኋላ ጥሩ ድጋፍ እያደረጉልኝ ነው። ኤርላይንስ ውስጥ ያሉ ግራውንድ ቴክኒሽያኖች አሉ፣ እነሱም ድጋፍ እያደረጉልኝ ነው።
ፍቃድ ሰጥተውሃል ተነስተህ እንድትበር? ከየትስ ነው ተነስተህ የምትበረው? ወዴት ነው የምታርፈው?
ሰንዳፋ አካባቢ ዳቤ ጊዮርጊስ አየር ማረፊያ ይባላል። ይህን ስያሜ የሰጠው እኔ ነኝ። ሰንዳፋ አካባቢ የሚገኝ በጣም ሰፊ ሜዳ አለ፣ እዛ ላይ እንሞክራለን።
ማን ነው ስሙ ያልከው?
ዳቤ ጊዮርጊስ አየር ማረፊያ።
እና ይሄንን የኢትዮጵያ ሲቪል አቪዬሽን ባለስልጣን ያውቀዋል?
ያውቀዋል። አሁን ሙከራዬም ለሲቪል አቪዬሽን ማሳወቅ ያለኝ ይሁንታ አለ። ከሲቪል አቪዬሽን
የኦሮሚያ ባለስልጣናት ሲያውቁታል? ለጸጥታም ለሌላም ጉዳይ?
አዎ። አይ መንግስት፣ አሁን የሰንዳፋ መስተዳደር በዚህ ጉዳይ ላይ ትልቅ ስራ የሰራ ነው፣ በጸጥታውም በሴኩሪቲውም አይሮፕላኗ ላይ ማለት ነው።
የጥቅምት 28ቱ እንቅስቃሴህ የተሳካ እንደሚሆን በምን እርግጠኛ ነህ?
አሁን ፕሩፍ አድርጌያታለሁ። ሰኔ አራት ላይ የነበረው ስህተት ትምህርት ሆኖኛል እና ተመልሼ ወደ ዩቲዩብ ነው የተመለስኩት፣ ወደ ጉግል ነው የተመለስኩት እና ሀውቱን ፕሩፍ የሚለው አይቼዋለሁ። ፕላስ ደግሞ ኒዘርላንድ ላይ አማካሪዎች አሉኝ፣ ኦንላይን የሚያማክሩኛሉ ዩኒቨርሲቲ።
እሺ፣
ይሄን ብታረግ ይሄን ብታረግ ፐርፎርማንሱ ይጨምራል እያሉ ማለት ነው። ከእነሱ ጋር ኮሚኒኬት በማድረግ ይሄኛውን ፐርፎርማንሷን ጨምሬያለሁ።
ነዳጅ ምን ያህል ትጠቀማለች?
37.5 ሊትር ትጠቀማለች ወይንም 10 ዩኤስ ጋሎን ፊውል በርኑ 3-5 ጋሎን ፐር ሀወር ነው የምትሄደው
በሰዓት ማለት ነው። ከ3-5 ጋሎን ማለት ከ12-20 ሊትር ድረስ። ምንድን ነው የነዳጁ አይነት የምትጠቀመው?
ቤንዚን ነው የምንጠቀመው። አሁን የመኪናው እንጂን ስለሆነ ኮንቨርት ያደረኩት ወደ አይሮፕላን ቤንዚን ነው የምንጠቀመው።
አይሮፕላን ከሆነ የተጣራ ኬሮሲን ነው መጠቀም ያለባት መሰለኝ።
ወደዛ ገና ኮንቨርት አላደርግ ነው ያንን ማድረግ።
ምንድን ነው ለመሆኑ አቶ አስመላሽ በረጅም ጊዜ መሆን የምትፈልገው?
እኔ ናሳ ውስጥ ኤሮስፔስ ተመራማሪ መሆን እፈልጋለሁ፣ ላይክ ቅጣው እጅጉ እንደነበረበት። ከዛ በፊት አሁን ሆላንድ ሄጄ ኤሮስፔስ ኢንጂነሪንግ እንድማር ፈቅደውልኛል በአንደር ግራጁዌት ኢን ሆላንድ ዩኒቨርሲቲ የሚባል ያንን አድርጌ ናሳ ውስጥ መግባት እፈልጋለሁ። ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠሚያ ፋብሪካ እንዲኖረኝ እፈልጋለሁ እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርገዋለሁ።
ለመሆኑ ስለ ቤተሰቦች ትንሽ ንገረኝ እስቲ። ምንድን ናቸው ወላጆች? ምንድን ነው የሚሰሩት? ወንድሞች እህቶች ካሉ?
አሉኝ፣ ወንድሞች አሉኝ፣ እህት አለችኝ፣ አባቴ አለ። እናት እንኳን ሞታለች የዛሬ 20 ዓመት። ዛት ባይ K570A ያልኩበት የኪሮስ ልጅ 570 ቀናት ፈጅቶበት አይሮፕላን ሰራ ለማለት ነው። ወንድሞቼ የተማሩ ናቸው ሁሉም፣ እህቴም ወንድሞቼም ሁሉም የተማሩ ናቸው። ሶስት ሲቪል ኢንጂነር አለ ቤት ውስጥ፣ ሐኪም አለ፣ መካኒክ አለ፣ አስተማሪ አለች እና የተማሩ ቤተሰብ ነው ቤተሰባችን። አባቴ በጥሮታ ላይ የሚገኙት እና የገቢ ምንጫቸው በጣም ዝቅተኛ ነው። ይፋዛል
አቶ አስመላሽ ዘፈሩ፣ እስቲ እየተመለስኩኝ ደግሞ እንደገና እንደዚሁ አነጋግርሃለሁኝ። ሁኔታህን እድገትህን እየተከታተልኩኝ ለህዝብ ለማሳወቅ ጥረት አደርጋለሁኝ። ህልምህ ምኞትህ እየተሳካ እንዲሆን እመኛለሁ።
እኔም በጣም አመሰግናለሁ። እግዜር
እናንተንም ለዛሬ በዚሁ ልሰናበት። ቪኦኤ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት። ጤና ይስጥልኝ።
አሁን የዜና ማጠቃለያ እናነባለን። ቦትስዋና በቅርቡ የዓለም እግር ኳስ ዋንጫ ማጣሪያ ግጥሚያዎችን ካደረጉ በኋላ በሀገሯ ከለላ ለጠየቁት 10 የኤርትራ ተጫዋቾች ጥገኝነት መብት መፍቀዷን ጠበቃቸው ዛሬ አስታወቁ። የታንዛኒያ ምርጫ ኮሚሽን ገዢው ፓርቲ ተወዳዳሪ ጆን ማግሩፊ በፕሬዝዳንታዊውን ምርጫ እንዳሸነፉ አስታወቁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ¶¶